ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በፊቱ ለተፈጸሙ ጥሰቶች መቋጫ ሳይበጅላቸው መቅረቱ እንዲያውም የጸጥታ ኃይሉን አጀግኖታል። በተመሳሳይ መልኩ እንዲቀጥልና ለውጥ አለ ቢባልም የጸጥታ ኃይሉ ግን በዛው መንገድ ነው የቀጠለው። ምን አሁን ያየናቸው ነገሮች እንግዲህ በፊት ከ2018 ተፈጸሙ የነበሩ ነገሮች ናቸው እና እኛ ምንድነው ያየነው ቀጣይነት አላቸው። ስለዚህ ለዚህ ነገር መቋጫ እንዲኖረው እሽክርክሮሽ እንዲቆም ወንጀል የፈጸሙ ሰብአዊ መብት ጥሰት የፈጸሙ የጸጥታ ኃይሎች ለፍርድ መቅረብ መቻል አለባቸው።
የዓለም አቀፉ የሰብአዊ መብቶች ድርጅት አምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት ጉዳዮች አጥኚ አቶ ፍስሐ ተክሌን የሰማችሁት። ዝርዝሩን በእለቱ አብይ ርዕስ ይዘናል። ኢትዮጵያን ከሱዳን ጋር በሚያዋስነው የድንበር አካባቢ የሚታየው የሰዎች እንቅስቃሴ ኮሮና ቫይረስን ወረርሽኝ መዛመት የሚያባብስ ነው ሲል የአማራ ክልል የፌዴራሉን መንግስት እገዛ ጠየቀ። የዜና መጽሔት ትንታኔ ከሚያቀርብባቸው ርዕሶች ውስጥ ነው። አርብ ግንቦት 21 2012 ዓ.ም ምረት ጤና አስጥልኝ እንደምን አመሻችሁ ክብራትና ክብራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከለቱ ዜና አቅራቢ ቆንጅታየ፣ ከቴክኒክ አቀናባሪው ንጉሱ ታምሬና ከዋና አዘጋጃው ተስተባብላቸው እንዲሁም በያሉበት ሆነው የለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅታየ።
ጤና ይስጥልኝ እንደምን አመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር 968 መድረሱን የጤና ሚኒስቴር መረጃ አመለከተ። ባለፉት 24 ሰዓታት 5015 የላቦራቶሪ ምርመራዎች ተከናውነው 137 ሰዎች በቫይረሱ የተጠቁ ሆነው መገኘታቸውን የገለጸው የሚኒስቴሩ ለታዊ መረጃ 86ቱ ወንዶች፣ 51ዱ ሴቶች እድሜያቸውም በ4ና በ75 ዓመት መካከል ያሉ መሆናቸውን ገልጿል። የዛሬዎቹ አዲሶቹ የቫይረሱ ተጋላጮች 109ኙ ከአዲስ አበባ፣ 1 ከአፋር፣ 2 ከቤንሻንጉል፣ 17 ከአማራ እንዲሁም 8 ከኦሮሚያ ክልል እንደሆኑ ጨምሮ ዘርዝሯል። ከቅርብ ጊዜ ወዲህ በሚያስደነግጥ ሁኔታ ንክኪም ሆነ የውጭ ሀገር ጉዞ ታሪክ ሳይኖራቸው በቫይረሱ የሚጠቁ ሰዎች ቁጥር እየጨመረ መምጣቱን የጤና ሚኒስቴር አያይዞ አስገንዝቧል። አስከትሎም ዛሬ የተገኙት የቫይረሱ ተጋላጮች ምንም የውጭ ጉዞ ታሪክም ሆነ ንክኪ የሌላቸው መሆናቸውን አክሎ አስታውቋል። የተቀሩት 20ው የውጭ ጉዞ፣ 8ቱ ደግሞ የታወቀ ንክኪ የነበራቸው ናቸው ብሏል። ይበዚህ እንዳለ በትናንትና ዕለት በተጓዳኝ ህመም ህክምና ላይ የነበሩ የ62 ዓመት ዕድሜ የነበራቸው አንድ ወንድ የኮሮና ቫይረስ ምርመራ ተደርጎላቸው ከውጤቱ በፊት ህይወታቸው ማለፉን መረጃው አትቷል። የምርመራ ውጤታቸው ሲመጣ ኮቪድ-19 እንዳሳየም ገልጿል። በዚህም በኮቪድ-19 ህይወታቸው ያለፈው ሰዎች ቁጥር 8 መድረሱን አመልክቷል። አንድ የሱዳን የጦር ሰራዊት መኮንን ከኢትዮጵያ ሚሊሺያዎች በኩል በተሰነዘረ ጥቃት ተገደሉ፣ ብዙ ወታደሮች ቆሰሉ ሲል ሮይተርስ ዘገበ። ጥቃቱ ትናንት ሐሙስ የደረሰው ሁለቱን አገሮች በሚያዋስነው ድንበር በሱዳን ድንበር ውስጥ መሆኑን የሱዳን መንግስታዊ የዜና ወኪል ሱና መዘገቡን ነው ሮይተርስ የጠቀሰው። የኢትዮጵያ ሚሊሺያዎች በምስራቋ አልገዳሪፍ ከተማ በኩል ድንበር አልፈው ገብተው የእርሻ ፕሮጀክቶች ላይ ጥቃት አድርሰዋል። ባርካት ኖሬን ካምፕ ላይ ከወታደራዊ ኃይሎች ጋር ተታክሰዋል ሲል ሱና መዘገቡን ሮይተርስ ጠቅሷል። የሱዳን የጦር ኃይል ቃል አቀባይ በኢትዮጵያ የሚደገፉ ሲሉ በጠቀሷቸው ሚሊሺያዎች በርካታ ወታደሮች ተገድለዋል፣ ብዙዎችም ቆስለዋል ሲሉ መናገራቸውን ሱና በዘገባው አመልክቷል። ከኢትዮጵያ በኩል ምላሽ ጠይቀን እንዳገኘን እናቀርባለን። ከሶማሊያ ዋና ከተማ ከሞቃዲሾ አቅራቢያ በመትገኝ አንዲት መንደር 7 የጤና ሰራተኞችና አንድ ሌላ ነዋሪ ተገድለው መገኘታቸው ተሰማ። ይህም የአካባቢውን ነዋሪዎች ባለስልጣናቱንና የአገር ሽማግሌዎችን እጅግ እንዳደናገጠ ተገልጿል። የአካባቢው የአገር ሽማግሌ ለቪኦኤ የሶማሊኛ አገልግሎት በሰጡት ቃል 7 ወጣት የጤና ሰራተኞችና የአንድ መደብር ባለቤት የሆነ ግለሰብ ትናንትና የሶማሊያ ጦር ሰራዊት መለዮ ልብስ በለበሱ ሰዎች ተጠልፈው ዛሬ አስከሬኖቻቸውን አግኝተናል ነው ያሉት። የጥቃቱ ኃላፊ ማን እንደሆነ ለጊዜው ባይታወቅም የአካባቢው ያገር ሽማግሌዎች ከሶማሊኛ ቋንቋ ዝግጅት ክፍል ጋር ከተነጋገሩ የሶማሊያ ወታደሮች ናቸው። ማክሰኞለት 9 ወታደሮች መንገድ ላይ በተቀበረ ፈንጂ ስለተገደሉ ያን ለመበቀል ያደረጉት ነው ብለዋል። የወረዳዋ ኮሚሽነር ግን ክሱን አስተባብለዋል። ግድያውን የፈጸመው አልሸባብ ነው ብለዋል። 7 የጤና ሰራተኞች ዘምዘም ለተባለ የጤና በጎ አድራጎት ድርጅት የሚሰሩ እንደነበሩ ነው የገለጹት። በዓለም ዙሪያ ያለውን የኮቪድ-19 ወረርሽኝ ይዞታ ስንመለከት በቫይረሱ የተጠቃው ሰው ቁጥር ወደ 6 ሚሊዮን እያሻቀበ ነው። በቫይረሱ የተነሳ ህይወቱን ያጣው ህዝብም ቁጥር ከ360 ሺህ አልፏል። አንዳንድ ሀገሮች ስርጭቱን ለመቆጣጠር አጽንተው ያቆዩአቸውን የእንቅስቃሴ እገዳዎች ማላላት ቀጥለዋል። የቫይረሱ ስርጭት በከፍተኛ ደረጃ እየተባባሰ የሄደባቸው ሀገሮችም አሉ። ዩናይትድ ስቴትስ የተጠቂዎቿ ብዛት ከ1.7 ሚሊዮን አልፏል። ከሷ በመከተል ብራዚል ደግሞ ቁጥሩ ከ438 ሺህ እንዳለፈ ተገልጿል። በማደግ ላይ ባሉት ሀገሮች ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ኮቪድ-19 በዓለም ዙሪያ ለመገመት የሚያዳግት የከበደ መከራ ሊያስከትል ይችላል ሲሉ አስጠንቅቀዋል። መንግስታት አሁን ጀምረው የመከላከል እርምጃ ካልወሰዱ የረሃብ ቸነፈርና የገዘፈ ስራጥነትን ጨምሮ ከባድ መከራ ሊከሰት ይችላል ሲሉ ነው ያስጠነቀቁት። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በማህበራዊ መገናኛዎች ላይ የቁጥጥር ጫና ሊያሳድር ይችላል ያሉትን የአፈጻጸም ትዕዛዝ ፈርመው አወጡ። ትዕዛዛቸው በፍርድ ቤት የሚዘልቅ ስለመሆኑ ግን ባለሙያዎች ጥርጣሬ አላቸው። በሌላ በኩል ደግሞ የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን በጋዜጠኞች ላይ ከፍተዋል በተባለ የጥላቻና የህዝብ አመኔታ ለማሳጣት የታለመ ዘመቻ የሀገሪቱ የፕሬስ ነጻነት አደጋ ላይ መውደቁ ተዘግቧል። የዋይት ሃውስ ሪፖርተራችን ስቲቭ ሃርመን ከዋሽንግተን፣ ሄንሪ ሪጅዌል ከለንደን ያጠናቀሯቸውን ዘገባዎች ሶሎሞን አባተ ጨምቆ ያቀርባል።
ፕሬዚደንት ዶናልድ ትራምፕ ትዕዛዛቸውን ያወጡት የአሜሪካን ህዝብ የመናገር ነጻነት መብቶች ከጥቃት ለመከላከል እንደሆነ ተናግረዋል። የማህበራዊ መገናኛዎች ኩባንያዎች አሁን አሏቸው ያሏቸው ከለላዎች ከእንግዲህ እንደማይኖሯቸው ፕሬዚደንቱ ዋይት ሃውስ ውስጥ ትዕዛዙ ላይ ፊርማቸውን ባኖሩበት ወቅት ለጋዜጠኞች ተናግረዋል። ትዊተር ትናንትናውኑ ባወጣው መግለጫ ይህ ትዕዛዝ ሀገሪቱ የምትለይበትን መሪ ህግ የሚጥስ ነው ብሎታል። ይህንን ህግ ለመሸርሸር በግላቸው ያደረጉት ጥረት የወደፊቱን ሐሳብን በኢንተርኔት የመግለጽ ነጻነትና የኢንተርኔት ነጻነትንም አደጋ ላይ የሚጥል ነው ብሎታል ትዊተር። ይህ ትዕዛዝ ቀደም ሲል ወጥቶ የነበረውንና ማንኛውም የማህበራዊ መገናኛዎች ተጠቃሚ ለሚያሰፍረው ሐሳቡ ኩባንያዎቹ ተጠያቂ እንደማይሆኑ የሚደነግገውን የግንኙነቶች ጨዋነት ህግ የሚለውን ክፍል ፌዴራሉ የኮሚዩኒኬሽንስ ኮሚሽን ግልጽ እንዲያደርግ ያዛል። በተጨማሪም የዋይት ሃውስ የዲጂታል ስትራቴጂ ቢሮ የኢንተርኔት ላይ ቅድመ ምርመራ ቅሬታዎችን እንዲያሰባስብና ለፌዴራሉ የንግድ ኮሚሽንና የፍትህ መስሪያ ቤቱም እንዲያስገባ አዘዋል ፕሬዚደንቱ። የማህበራዊ ሚዲያ ኩባንያዎች ከጋዜጦችና የስርጭት አውታሮች የበለጠ ጫና የሚያሳድሩ ሁሉንም ጠቅልለው የያዙ ሞኖፖሊ ሆነዋል ሲሉ ፕሬዚደንቱ ከሰው ይህንን ጨርሶ አንፈቅድም፣ ፍትህ አብዝቶ የጎደለው ነው ብለዋል። ፕሬዚደንቱን በእጅጉ ያስቆጣቸው በዚህ ሳምንት መጀመሪያ ባወጧቸው 2 መልእክቶች ላይ ትዊተር የጭብጥ ወይም የመረጃ እውነት ማጣሪያ ማስጠንቀቂያ በማስቀመጡ ነው። በህጋዊ መንገድ መዝጋት ቢቻል ኖሮ እዘጋው ነበር ብለዋል ትራምፕ ስለ ትዊተር ሲናገሩ። በሌላ በኩል ደግሞ የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ልዩ አማካሪ የሆኑት ዶሚኒክ ካሚንግስ የኮቪድ-19 ታማሚ ሆነው ሳለ ከሰው ተነጥሎ የመቆየት መመሪያዎችን ጥሰዋል በሚል የሀገሪቱ መገናኛ ብዙሃን ዘገባዎችን ካወጡ በኋላ በመንግስቱና በፕሬስ መካከል ያለው ግንኙነት በእጅጉ ሻክሯል። መንግስቱ ዘማች ወይም የዘመቻ ጋዜጦች ብሎ ለጠራቸው በተለይ ዘ ሚረር እና ዘ ጋርዲያን ጋዜጦች ጥያቄዎች መልስ እንደማይሰጥ አስታውቋል። ድንበር የለሽ ሪፖርተሮች RSF የሚባለው ተሟጋች ቡድን ባልደረባ ሬቤካ ቪንሰንት ይህንን አባባል የሚረብሽ ቋንቋ ብለውታል። ጠቅላይ ሚኒስትር ጆንሰን ግን ጋዜጦቹ ያወጧቸው ዘገባዎች ትክክል አለመሆናቸውን አብርትተው ይናገራሉ። ይሁን እንጂ ጠቅላይ ሚኒስትሩም ሆኑ አማካሪያቸው ከሚንግስ ጋዜጦቹ ያወጧቸው ዘገባዎች ትክክል ስላለመሆናቸው ማስረጃ አላቀረቡም። ቪኦኤ ለጠቅላይ ሚኒስትር ጆንሰን ቢሮ ላስገባው ጥያቄ መልስ አላገኘም። መንግስቱ ግን የፕሬስ ነጻነትን ለመገደብ እየጣረ ነው የሚለውን ክስ ያስተባብላል።
ዩናይትድ ስቴትስ ሚኒሶታ ክፍለ ግዛት ሚኒያፖሊስ ከተማ በፖሊስ እጅ ህይወቱ ያለፈው ጥቁር አሜሪካዊ ጆርጅ ፍሎይድ ሞትን ተከትሎ የከተማይቱ ከንቲባ ጄከብ ፍሬይ ከተማችን በትልቅ ህመምና ቁጣ ላይ ትገኛለች፣ ነገር ግን ድርጊቱን ለመቃወም ንብረት ማቃጠልና ዘረፋ መፈጸም ተቀባይነት አይኖረውም ሲሉ ተናገሩ። ጉዳዩ ዓለም አቀፍ ትኩረት ስቧል። የአፍሪካ ህብረት በዩናይትድ ስቴትስ በጥቁር ዜጎች ላይ የቀጠለውን ዘረኝነት አንቀበልም ሲል መግለጫ አውጥቷል። የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በጆርጅ ፍሎይድ ላይ በህግ አስከባሪ እጅ የተፈጸመው እንግዲያ እናወግዛለን፣ ለቤተሰቡ ጥልቅ ሐዘናችንን እንገልጻለን ብለዋል። በተባበሩት የሰብአዊ መብቶች ኮሚሽነር ሚሼል ባሽሌትም ባለፉት ጥቂት አመታት በፖሊስ ቁጥጥር ስር ሆነው ህይወታቸውን ያጡ ጥቁር ወንዶችን ስም ዝርዝር ያነበቡ የዩናይትድ ስቴትስ ባለስልጣናት ፍትህ የማረጋገጥ ኃላፊነት አለባቸው ብለዋል። የዚህን ዜና ዝርዝር የያዘ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ለሰዓቱ የዓለም ዜና ቆንጅት እናመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አርብ ግንቦት 21 2012 ዓመተ ምህረት የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ከህግ ማስከበሩ ባሻገር በሚል ባወጣው ሰፊ ሪፖርት የኢትዮጵያ መንግስት የጸጥታ አስከባሪዎች በኦሮሚያና በአማራ ክልሎች የከፉ የሰብአዊ መብት ጥሰቶችን እየፈጸሙ ነው ሲል ከሰሰ። ግድያ፣ ጅምላ እስርና በእስር ቤቶች ውስጥ ይፈጸማሉ ያላቸውን ጾታዊ ጥቃቶችም በሪፖርቱ አካቷል። ድርጅቱ በመንግስት በኩል ከዚህ ቀደም ከነበሩ የሰብአዊ መብቶች አያያዝ አኳያ መሻሻሎች መኖራቸውን አስታውሶ፣ ነገር ግን በአሁኑ ሰዓት በጸጥታ ኃይሎች አማካኝነት በዜጎች ላይ የሚፈጸም አሳሳቢ ናቸው ብሏል። ሲሆን ግርማ የድርጅቱን የአፍሪካ ቀንድ የሰብአዊ መብት ጉዳዮች አጥኚ አቶ ፍስሐ ተክሌን አነጋግራ ተከታዩን አሰናድታለች።
ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በመንግስት የጸጥታ አስከባሪዎች በኦሮሚያ ክልል በመስራቅና ምዕራብ ጉጂ ዞኖችና በአማራ ክልል ሰሜን ጎንደር ዞን ውስጥ የመብት ጥሰቶች መፈጸማቸውን በመግለጽ ዛሬ ሰፋ ያለ ሪፖርት አውጥቷል። ለዚህ ሪፖርት የመረጃ ምንጭና ግብአት እንዲሆኑት 80 የጉዳቱ ሰለባዎችና የአይን እማኞችን በአካልና በስልክ ቃለ ምልልስ ማድረጉንም አስፍሯል። የድርጅቱ የሰብአዊ መብት አጥኚዎች ሰነዱን ለማዘጋጀት ቃለ ምልልስ ካደረጉላቸው ሰዎች ውስጥ 21 ሴቶች መሆናቸውን የጠቀሰው ሪፖርቱ አርሶ አደሮችና አርብቶ አደሮች፣ የንግድ ድርጅት ባለቤቶች፣ ተማሪዎች፣ የመንግስት ሰራተኞች፣ የተቃዋሚ ፖለቲካ ፓርቲ መሪዎችና መምህራን ይገኙበታል ብሏል። በተጨማሪም የሳተላይት መረጃዎች፣ የሆስፒታልና ሌሎች ሰነዶችን መመልከቱንም አስፍሯል። የኢትዮጵያ ቀይ መስቀል ማህበር የጎንደር ጽህፈት ቤትና በማዕከላዊ ጎንደር ዞን የሚገኘው የሰላምና ጸጥታ ቢሮ ባልደረቦች አስተያየት እንደተካተተበትም ተጠቅሷል። በተጨማሪም በተለያዩ ቦታዎች የሚገኙ ተፈናቃዮችን ማነጋገሩን በመግለጽ የአብዛኞቹን መረጃ ሰጪዎች ከነስምና አድራሻቸው ይፋ አድርጓል። ድርጅቱ አሰባሰብኩት ካለው ከዚህ መረጃ አገኘሁት ያለው ውጤት ደግሞ በኢትዮጵያ መንግስት የጸጥታ አስከባሪዎች የኦሮሚያ ክልል ምስራቅና ምዕራብ ጉጂ ዞንና በአማራ ክልል ውስጥ ቅማንትና በአማራ መካከል በተቀሰቀሰ ግጭት የከፋ የሰብአዊ መብት ጥሰቶች መፈጸማቸውን ዘርዝሯል። የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰ የሰብአዊ መብት ጉዳዮች አጥኚ አቶ ፍሳሐ ተክሌ ያለ ፍርድ የተፈጸመ የሞት ቅጣት በሚለው ክፍል ውስጥ በጉጂ ዞን ውስጥ 39 ሰዎች መገደላቸውን በተመለከተ ያብራራሉ።
እዛ አካባቢ ተሰማራ ኃይል አለ ህግ ለማስከበር መከላከያ ሰራዊቱ፣ የክልሉ ፖሊስ እንዲሁም የአካባቢው ሚሊሻ የቀበሌ ተደራጅተው ማለት ነው። እነሱ ሁሉ አሉና እነዚህ ያለ ፍርድ የሞት ቅጣት የፈጸሙት ሰዎች በተለይ ደግሞ አራቱ ሰዎች ላይ ሀርጋሎ ከተማ ላይ ለምሳሌ የመከላከያ ሰራዊቱ ነው። የአስረኛ ክፍል ተማሪ ተገድሏል። ሌላው ሞተር ሚነዳ የነበረ የ21 ዓመት ልጅ ተገድሏል። እነሱ ደግሞ በክልሉ ልዩ ፖሊስ ነው የተገደሉት። እነዚህ እንግዲህ የመንግስት ካላት ደር ላይ ፊንጫዋ የምትባል ከተማ አለች፣ ዌስት ጉጂ ውስጥ ዱግዳዳዋ የምትባል ወረዳ ውስጥና 13 ሰዎች ዝም ብለው መንገድ ላይ የተገደሉት በመከላከያ ሰራዊት ተኩስ ነው።
አቶ ፍስሐ ግድያዎቹ በመንግስት የጸጥታ አካላት የተፈጸሙ በመሆናቸው ምክንያት ያለ ፍርድ የተፈጸሙ የሞት ቅጣት የሚል ስያሜን እንደሰጧቸው ተናግረዋል። 16ቱ በምዕራብ ጉጂ ዱግዳ ዳዋ ከሚባለው አካባቢ እንዲሁም ከምስራቅ ጉጂ ዞን 23 ሰዎች በአጠቃላይ 39 ሰዎች መገደላቸውንም ተናግረዋል። የተገደሉት ሰዎችም ታጣቂዎች አልነበሩም ይላሉ።
ለምሳሌ አራቱ ሰዎች ምስራቅ ጉጂ ውስጥ የተገደሉትን ስናይ ከእስር ቤት ወጥተው የተገደሉት በህግ ከለላ ስር ያሉ ሰዎች ናቸው። ተጠርጥረው ታስረው ነበረ፣ ዘመዳሞችም ናቸው። እነዚህ ሰዎች እንግዲህ ታጣቂም ሆኖ ቢሆን የተያዙትና ታስረው የነበሩት ወንጀል ከፈጸሙ ለፍርድ ማቅረብና ተገቢውን ቅጣት ማስጣል ነው እንጂ በምሽት ከታሰሩበት አውጥቶ መግደል አይደለም። ሌላ ለምሳሌ አንደኛው አሬት የሚባለው ልጅ የተገደለው ትንሽ የከተማ ውስጥ ቀበሌ ውስጥ ነው የተገደለው እና ስልክ ይሰበሰባል እዚያ አካባቢ ስብሰባ ሲጠሩ ሚስጥር እንዳይወጣ ምንም መሰለኝ ሰራዊቱም ጊዜም ለስብሰባ የመጡት ሰዎች ስልካቸውን ይሰበስባል። ብዙ ጊዜ አይመለስላቸውም፣ ግን በዛ ወቅት እንግዲህ በነበረው ኦገስት ላይ ነው ስልካቸው ተሰበሰበ። ተሰብስቦ እያለ እና ስብሰባው እየተካሄደ እያለ ስልኩ ጠራ። ስልኩ ሲጠራ የማን ነው ስልክ ተባለ። አይ የኔ ስልክ ነው ብሎ ሲወጣ መድረክ ተጠራ እና ተናዙር ተብሎ ነው በዛው በህዝብ ፊት ነው የተገደለው። ቤተሰቦቹ ባሉበት ነው የተገደለው። ሌሎቹ እንደዚሁ ፊንጫዋ ከተማ መሀል ላይ ጠራራ ፀሐይ ነው የተገደሉት። እንደዚሁ ለእርሻ የሚሄዱ ሰዎችም ሶስት ሰዎች እንደዚሁ የተገደሉ አሉ። ኑራውንባ የሚባል ቀበሌ ምስራቅ ጉጂ ውስጥ እና እነዚህ ሲታይ ቀጥታ ከመንግስት ሰራዊት ጋር ጦር ገጥመው ተኩስ ተካፍተው አይደለም እነዚህ የጠራ ናቸው። በዛ ሁኔታ የተገደሉ ሊኖሩ ይችላል። ያ ህግ ማስፈጸም ነው ልንል እንችላለን።
የኢትዮጵያ መንግስት በተለይም የኦሮሚያ ክልል መንግስት በምስራቅና በምዕራብ ጉጂ ዞኖች የኦነግ ሸኔ ብሎ የሚጠራቸውና እነሱ ደግሞ ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት የሽምቅ ተዋጊዎች በአካባቢው ላይ የሰብአዊ መብት ጥሰት እንደሚፈጽሙ፣ ከመንግስት ታጣቂዎች ጋርም ጦርነት እንደሚገጥሙ በመግለጽ መንግስት የአካባቢውን ደህንነትና ሰላም ማስከበር ላይ መሆኑን በየጊዜው ሲገልጽ መቆየቱን ጠቅሰን ድርጅቱ ሪፖርቱን በሚያጠናቅርበት ጊዜ እነዚህን ሁኔታዎች አልተመለከተም ወይ? ለምንስ በሪፖርቱ ላይ አልተካተቱም ብለናቸው ነበር። አቶ ፍስሐ፣
አምነስቲ ኢንተርናሽናል እንግዲህ የሰብአዊ መብት ድርጅት ነው እና ጥናቶቻችንም ያቀርባቸው ሪፖርቶች በሰብአዊ መብት ህግ ፍሬም ማዕቀፍ ውስጥ ነው የሚቀርቡት እና እነዚህ የታጠቁ ኃይሎች የሚፈጽሟቸው ወንጀሎች ካሉ በወንጀል ህጉ መሰረት ነው መታየት ያለበት። ይህንን ደግሞ የማስከበር ኃላፊነት የማን ነው? የመንግስት ነው። ስለዚህ እኛ ወንጀሎችን አይደለም ሪሰርች የምናደርገው፣ ወንጀል የመከላከል ሂደቱ ምን ያህል ከሰብአዊ መብት ስታንዳርድ ጋር ይሄዳል ነው የምንለው እና እነዚህ የታጠቁ ኃይሎች የፈጸሟቸው የተባሉ ድርጊቶች አሉ። ሰዎችን መግደል፣ ንብረት መዝረፍ፣ ጸጥታ ኃይሉ ላይ መተኮስ እና መግደል፣ እነዚህ ነገሮች ተፈጽመዋል። እሱ ጥርጥር የለው። ያ ግን የሰብአዊ መብት ጥሰት ነው፣ ምክንያቱም የመንግስት አካላት አይደሉም፣ የወንጀል ድርጊት ነው። ያን የወንጀል ድርጊት ለመከላከል የሚወሰዱ እርምጃዎች ልክ ናቸው። መንግስት የሚያደርገው እነዚህን አካላት ለመቆጣጠር የሚያደርገው ነገር በህግ ማስፈጸም ማዕቀፍ ውስጥ እስከሆነ ድረስ ልክ ነው። ግን አሁን እኛ የምንለው የተወሰዱት እርምጃዎች ከዛም ያለፉ ናቸው፣ ግን የበላይነት የማረጋገጥ የራሱ ሂደት አለው። ለምሳሌ የታሰረ ሰው መገደል የለበትም። የታሰረ ሰው ደግሞ በአጭር ጊዜ ውስጥ ክስ ሊመሰረትበት ይገባል። የታሰሩትን ሰዎች ካየን ለምሳሌ በሙሉ ክስ አልቀረበባቸው። አምስት ወር ምናምን ሲታሰሩ ከአካባቢያቸው ተወስደው ጦር ላይ ሰንቀሌ ሲቆዩ አምስት ወር እና ከዛ በላይ ሲቆዩ ክስ አልተመሰረተም። ለምን እንደታሰሩም አይታወቅም። ሸኔን ትቀልባለህ የሚል ጥርጣሬ ነው። ወንጀል ከፈጸሙ ክስ መስርቶ ማስፈረድ ነው እንጂ እንደዚህ አይነት የተራዘመ እስር መፈጸም አይደለም። ቶርቸር የተደረጉ ሰዎች አሉ።
በተጨማሪም የጅምላ እስር እንዳለና በእስር ቤቶች ውስጥ ያለው ያያያዝ ሁኔታ የሰዎችን ሰብአዊ ክብር በሚያጓድል መልኩ መሆኑን የጠቀሱት አቶ ፍስሐ በሁለት ሴቶች ላይ ጾታዊ ጥቃትና ሙከራ መፈጸሙን ያስረዳሉ።
ተያዘች፣ ቀበሌ ባለስልጣኖች ናቸው ያዩት። ስልኳን አዩና አንቺማ ብዙ ከሸኔ ጋር እንደዚህ ስታረጊ ነበር፣ ይህንን ነገር ቁጥር ለመከላከያ ሰራዊቱ ከሰጠ ነው ይገሉሻል፣ ለዛ እንዳናረግ እዚህ ማደር አለብሽ፣ ከኛ ጋር መተኛት አለብሽ ብለው ሁለት የቀበሌ ሚሊሻ እና የጸጥታ ኃላፊዎች ለሊቱም ሙሉ አብራቸው እንዲተኛ አስገድደዋት ነበረ። ግን ከዛም በኋላ እንደገና መልሰው እንድትታሰር ለመከላከያ ሰራዊት ነው የሰጠሁት እና በአርቀሎ ከተማ ላይ እንደዚሁ የተፈጸመ ጾታዊ ጥቃት አለ።
በሌላ በኩል በዚህ ሪፖርት ላይ በአማራ ክልል ውስጥ በቅማንትና በአማራ መካከል በነበሩ ግጭቶች ተፈጠሩ የተባሉትን የሰብአዊ መብት ጥሰቶች አቶ ፍስሐ ያስረዳሉ።
ቅማንት ላይ ለረጅም ጊዜ የቆየ አለመግባባት አለ። ለራስ አስተዳደር እንፈልጋለን ብሎ ከ2015 ጊዜ ጀምሮ ግጭት እንደነበረ ሰብአዊ መብት ኮሚሽኑም በኢትዮጵያ ሰብአዊ መብት ካውንስል ጉባኤም ሪፖርት ተደርጓል። ለረጅም ጊዜ ግጭቱ የነበረው በቅማንት ኮሚቴ በሚባሉት እና በክልሉ ልዩ ኃይል ፖሊስ መካከል ነበረ። ከ2018 ከመስከረም ጀምሮ ደግሞ በነበረው ጊዜ ላይ በስበርስ ብሔር ግጭት አዘን ብሎ መልኩን ቀይሮ ማለት ነው መተማ ላይ ለምሳሌ በ2011 ጥር ላይ ማለት ነው በ2019 ጃንዋሪ ላይ መተማ ውስጥ ቅማንት ሰፈር የሚባል ቦታ አለ። ያን አካባቢ ፋኖ የሚባሉ ወጣቶች ራሳቸውን እንደዚህ ያደራጁ ሰዎች አካባቢው ሚሊሻ አንድ ላይ በመሆን ያንን ሰፈር ከበው ጥይት በቦምብ እና በሌላ ድምጽ በሌላቸው መሳሪያዎች ጉዳት አድርሰዋል። ያ ጉዳት ሲደርስ አካባቢው ላይ መከላከያ ሰራዊት አለ እየተደወለ ሲነገረው ነበር። ግን ኃይል የለንም ትእዛዝ አልመጣም እያሉ ለማስቆም ፈቃደኛ አልነበሩም። በዚያ ጥቃት 58 ሰዎች ከ24 ሰዓት ባልሞላ ጊዜ ውስጥ ተገለዋል። ብዙ ሰዎች ቆስለዋል። ብዙ ንብረት ጠፍቷል። እና እነዚህ የተገደሉ ሰዎች አንድ መቃብር ውስጥ ነው ተክለ ሃይማኖት ቤተክርስቲያን ከተማ ውስጥ የተቀበሩት። ያ ደግሞ ግጭት እንደዚሁ በዚሁ አመት መስከረም ላይ ከመስቀል በኋላ ባለው ጊዜ ላይ ወደ አዘዙ ከዛ በኋላ ደግሞ ወደ ጎንደር ከተማ ገብቶ እና ጎንደር አዋሳኝ አካባቢ ገብቶ እንደዚሁ ሰራዊት ባለበት ክልሉ ፖሊስ መከላከል ሳይሆን እንዲያውም ለአንድ ወገን ወግኖ እነዚህ የቅማንት ሰዎች ላይ ጥቃት የማድረስ ነገር ነው የነበረው። እና ብዙ ሰዎች ሞተዋል። ብዙ ሰዎች ተፈናቅለዋል። በተፈናቀሉበትም ከፍተኛ ችግር ውስጥ እንዳሉ አይተናል። ብዙ ሰዎች በጣም አሰቃቂ የሆነ ኑሮ እየኖሩ ነው።
አቶ ፍስሐ በዚህ ግጭት አካላቸው ተጎድቶና ኑሯቸው ተቃውሶ በከፍተኛ ችግር ውስጥ የሚገኙ ዜጎችን ሁኔታ በአካል በመገኘት የተመረመረና በቪዲዮና በምስል ጭምር የተያዘ ማስረጃ እንዳለ ገልጸዋል። የአማራ ክልል መንግስት ለግጭቱ መነሻና መባባስ ከኋላ የሚደረግ ግፊት እንዳለ በመግለጽ ከዚህ ቀደም መናገሩን አስታውሰን፣ በተጨማሪ ደግሞ ጉዳቱ የደረሰው ከሁለቱም ወገን እንደነበር በወቅቱ ይወጡ የነበሩ ዘገባዎችን ጠቅሰን ጠይቀናቸው ነበር።
የበቀላ ጥቃቶች የተፈጸሙባቸው አሉ። ሪፖርታችን ውስጥም የተወሰኑትን አካተናል። የተፈናቀሉ ሰዎችን አግኝተናል። ጎንደር አካባቢና ከጎንደር ውጭም የተፈናቀሉ ከቦታቸው የተፈናቀሉ የአማራ ሰዎች እንዳሉ አይተናል። እሱን ኢንክሉድ አድርገን ውስብስብ ነው ይሄ ነገር እና ብዙ የሚነገሩ ትርክቶች አሉ። አንደኛው ህወሓት ይደግፋቸዋል እንደዚህ ነው ምናምን ይባላል። ይሄ ከተደረገ ይህን መከላከል ያለበት ማለት ነው መንግስት ነው። እንደዚህ ተደራጅተው መሳሪያ ይዘው እንደዚህ አድርገዋል የሚለው ነገር ካለ እነዛን ለህግ ማቅረብ ነው። እስካሁን እንግዲህ በህግ የቀረበ ሰው የለም። አሁን በተባሉት ወንጀሎች ላውንቸር አላቸው፣ ከባድ መሳሪያ አላቸው ምናምን የተባላል። እነሱን አንስቶ ህግ ማቅረብና እነሱን ማስፈረት ነው እንጂ ጉዳዩን ወደ ህዝብ ደረጃ አውርዶ እርስ በርስ ግጭት መፍጠር አይደለም። ይህን መፈጸም ያለበት የመንግስት አካል አለ፣ ፖሊስ አለ፣ የጸጥታ አካላት አሉ። እንደዚህ የሚያደርጉ ሰዎችን ማቅረብ ነው። በዛ ውስጥ የተከሰሰ ሰው እስካሁን አላየ። ይህን አድርጓል ከተባለም ደግሞ በመንግስት ደረጃ ክልሎች መካከል እንደዚህ አይነት ግጭት ካለ የፌዴራል መንግስቱ ይህንን በትክክል ገብቶ እንደ ማርገብና ህግ የማስፈጸም ስራ መስራት ነው የነበረበት። እንደዚህ አይነት ነገር አላየን።
አቶ ፍስሐ የእርሳቸው ተቋም የሰብአዊ መብት ተከራካሪ እንደመሆኑ መጠን የሚቆመውም የሰብአዊ መብታቸው ለተጣሰባቸው መሆኑን ገልጸው አንድ መንግስት በየትኛውም ሁኔታ ውስጥ ቢሆን የጸጥታ አስከባሪዎች ሁሉንም ሰው በእኩል በማየት የሰብአዊ መብት ጥሰት አለመፈጸማቸውን ማረጋገጥ አለበት ይላሉ። የብሔርና የእርስ በርስ ግጭቶች ሲፈጠሩ ህግ ማስከበር እንጂ አንዱን ለአንዱ ወግኖ ግጭቱን ከተቀላቀለ የሰብአዊ መብት ተጥሷል ማለት ነው ይላሉ። ስለዚህ የድርጅታቸው ሪፖርት ትኩረት ያደረገው በመንግስት የጸጥታ አካላት የተፈጸሙ ጥቃቶችና የጸጥታ አካላቱ ማስቆም ሲችሉ ባለማስቆም የተፈጸሙ ጥሰቶችን ነው ብለዋል። ለመንግስት የሰጡትም ምክረ ሀሳብ አለ።
አንደኛ ያየነው ነገር አሁን ከተጀመረው የፖለቲካ ተሃድሶ በፊት የተፈጸሙ ጸጥታ ኃይሉ የተፈጸሙ የመብት ጥሰቶች አሉ። ብዙዎቹ ተጠያቂ አልተደረጉም የጸጥታ ኃይሉ። ያን ሳይደረግ ነው ይሄ የተፈጸመው እና ለበፊቱ ለተፈጸሙ ጥሰቶች መቋጫ ሳይበጅላቸው መቅረቱ እንዲያውም የጸጥታ ኃይሉን አጀግኖታል በተመሳሳይ መልኩ እንዲቀጥል እና እንኳ ለውጥ አለ ቢባልም ጸጥታ ኃይሉ ግን በዛው መንገድ ነው የቀጠለው። ምን አሁን ያየናቸው ነገሮች እንግዲህ በፊት ከ2018 ፈጸሙ የነበሩ ነገሮች ናቸው እና እኛ ምንድን ነው ያየ ነው ቀጣይነት አላቸው። ስለዚህ ለዚህ ነገር መቋጫ እንዲኖረው ሽክርክሮሽ እንዲቆም ወንጀል የፈጸሙ ሰብአዊ መብት ጥሰት የፈጸሙ የጸጥታ ኃይሎች ለፍርድ መቅረብ መቻል አለባቸው። አሁን ለሚፈጸሙት ደግሞ መንግስት ኢሚዲየትሊ ማስቆም አለበት። ግን ማስፈጸም አንድ ነገር ነው፣ ሰብአዊ መብት ጥሰት ማድረግ ደግሞ ሌላ ጉዳይ ነው። እና በተለይ ያለ ፍርድ ሰዎችን ሞት መቅጣት፣ በተገቢነት በሌለው ሁኔታ ሰዎችን አስሮ ማንገላታት፣ ፍርድ ቤት ሳያቀርቡ እንደፈለጉ ከአንድ ቦታ ወደ አንድ ቦታ ወስዶ እስከ 5 ወር መቆየት ተገቢነት የለውም፣ መቆም አለ። በተጨማሪ ደግሞ የጸጥታ ኃይሎችን እዛ ላይ አተኩሮ የእነሱን የሰብአዊ መብት አያያዝ የሚከታተል አንድ ተቋም መኖር አለበት። ሌሎች ሀገሮች ላይ ያሉ እንደ አፍሪካ፣ ኬንያ በገሩ ብዙ ጎረቤት ሀገር ማለት እንደዚህ አይነት ተቋሞቶች አሉ። በተወሰነ ደረጃ ውጤት አላቸው እና የጸጥታ ኃይላትን የሚፈጽሙትን ጥቃት እና የሰብአዊ መብት ጥሰት የተከታተለ የሚቆጣጠር አካል መኖር አለበት እና ጠቅላይ ሚኒስትሩም ሆነ መንግስት ያስፈጽሙት ነው የሚጠይቀው። ግን
ድርጅቱ ባጠናቀረው ሪፖርት ላይ መንግስት ምላሽ እንዲሰጠው ለሰላም ሚኒስቴር፣ ለመከላከያ ሚኒስቴር፣ ለፌዴራል ጠቅላይ አቃቤ ህግ፣ ለፌዴራል ፖሊስ ኮሚሽን እና ለአማራና ለኦሮሚያ ክልል ባለስልጣናት ጥያቄን አቅርቦ ከአማራ ክልል በስተቀር ምላሽ ማግኘት እንዳልቻለ በሪፖርቱ ላይ አስፍሯል። በእኛም በኩል በዚህ ሪፖርት ላይ ከጠቅላይ ሚኒስትር ጽህፈት ቤትና ከኢትዮጵያ ሰብአዊ መብት ኮሚሽን ምላሽ ለማግኘት ያደረግነው ጥረት ኃላፊዎቹ ስብሰባ ላይ በመሆናቸው ምክንያት ሳይሳካልን ቀርቷል። ነገር ግን ምላሻቸውን እንዳገኘን ይዘን እንመለሳለን። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ማምሻውን በትዊተር ገጻቸው ላይ አንዲት መልእክት አስፍረው ነበር።
የለውጡ ጉዞ ረጅምና ወጀብ የበዛበት ነው። እየተንቀሳቀስንበት ያለነው ሁኔታም የተለያዩ ጥቅሞች ባሏቸው ብዙ አካላት ምክንያት ሁልጊዜ የተወሳሰበ ነው። አዎንታዊ ለውጦችን ትዕግስት የሌላቸው አይጨብጧቸውም፣ አይደርሱባቸውም። ለዚያ ጉዞ ቁርጠኛ የሆኑ እንጂ በየዕለቱ ለብሔራዊ አንድነት ጥቅምና በአብሮነት ለመጣመር ተግቶ መስራትን ይጠይቃል። የኢትዮጵያን ብልጽግና በማይፈልጉት አጀንዳ አንሰናከል።
አምነስቲ ኢንተርናሽናል ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በጣም ብዙ የሰብአዊ መብት መሻሻሎች እንዳሉ በመጥቀስ ይህ እንዲቀጥል ደግሞ ሳይታክቱ ለሰብአዊ መብት መከበር መስራት እንደሚያስፈልግ ምክረ ሀሳብ ለግሷል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ጽዮን ግርማን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ወደ አማራ ክልል ይወስደናል። ኢትዮጵያን ከሱዳን ጋር በሚያዋስነው የድንበር አካባቢ የሚታየው የሰዎች እንቅስቃሴ የኮሮና ቫይረስን ወረርሽኝ መዛመት የሚያባብስ ነው ሲል የአማራ ክልል የፌዴራል መንግስቱን ድጋፍ ጠይቋል። በተለይም ከሱዳን ጋር በሚያዋስነው የመተማ ወረዳ 19 መውጫና መግቢያ በሮች በመኖራቸው በህጋዊም ሆነ በህገ ወጥ መንገድ የሚገቡ ኢትዮጵያውያንንና የውጭ ሀገር ዜጎችን መቆጣጠር አዳጋች እየሆነ መምጣቱን ነው ክልሉ ያስታወቀው። የአማራ ክልል ምክትል ፕሬዚዳንትና የኮሮና ቫይረስ መከላከያ ግብረ ኃይል ሰብሳቢ ዶክተር ፈንታ ማንደፍሮን ያነጋገረችው አስቴር ምስጋናው ተከታዩን አጠናቅራለች።
በአማራ ክልል የሚገኘው የመተማ ወረዳ ከሱዳን ገዳሪፍ ግዛት ጋር በድንበር ይዋሰናል። ክልሉን ከሱዳን ጋር የሚያዋስነው ድንበር አጠቃላይ ርዝመትም 400 ኪሎ ሜትር እንደሆነ መረጃዎች ያመለክታሉ። በሁለቱ ሀገራት ድንበሮች የንግድና ህገወጥ ሰዎች ዝውውር በመኖሩ ደግሞ ከፍተኛ የሆነ የህዝቦች እንቅስቃሴ ይስተዋላል። በማይታወቁና ህገወጥ በሆኑ መንገዶችም ሰዎች እንደሚገቡና እንደሚወጡ የመንግስት አካላትም ያውቃሉ። ይህ ደግሞ የኮሮና ቫይረስ ስርጭትን የመቆጣጠሩን ሂደት ፈታኝ እንዳደረገው ነው የአማራ ክልል ምክትል ርዕሰ መስተዳደርና የኮሮና ቫይረስ ግብረ ኃይል ሰብሳቢ ዶክተር ፋንታ ማንደፍሮ የሚናገሩት።
ከ400 ኪሎ ሜትር በላይ የሚሸፍን ዓለም አቀፍ ድንበር ስላለን በእነዚህ ዓለም አቀፍ ድንበር ከሱዳን ይኖሩ የነበሩ ወገኖቻችን አንድ ሁለት በሚባል ቦታ ብቻ ሳይሆን በጣም ብዙ በሚባሉ ቦታዎች 19 የሚሆኑ መግቢያዎች አሉ። እነሱ ብቻ አይደሉም፣ ድሮ በሚታወቁ ቦታዎች ነው የሚገቡት። አሁን ግን የኳራንቲኑን ከሰሙ በኋላ እንዲሁ ዝም ብሎ እንደ ውሃ ባገኙት መፍሰስ አይነት ችግሮች ናቸው። በእነዚህ 400 ኪሎ ሜትሮች በሙሉ የጸጥታ ኃይል መመደብ አይቻልም። ስለዚህ የፌዴራል የሚፈለግበት አንዱ ትልቁ የጸጥታ ኃይል በቦርደሮች ላይ እንዲኖር ማድረግ ነው። በጣም በብዛት ስለሚገባ በየቀኑ ለ14 ቀን የምናቆያቸው ሰዎች ቁጥራቸው እየገዘፈ መምጣቱ፣ ይሄ የክልሉ ነዋሪዎች ብቻ አይደለም በነገራችን ላይ እንዲታወቅ፣ በዚህ አቋርጠው የሚገቡ ሁሉም ኢትዮጵያውያን ናቸው። ሁሉም ኢትዮጵያውያን ብቻ ሳይሆን አልፎ አልፎ እንዲሁም የሌሎች ሀገሮች ዜጎች ይገኙበታል እና ይህንን በየቀኑ የሚጎርፈውን ህዝብ ለአንድ ክልል ማኔጅ ለማድረግ ቀላል አይደለም፣ ሎጂስቲክሊ በሪሶርስም ስታየው። ስለዚህ የፌዴራል መንግስት አሁን ድንኳኖችን በመደገፍ የተለያዩ ድጋፎችን እያደረገ ነው። የጤና አገልግሎት እንዲሁም ሰራተኞቹን የጸጥታ ለምሳሌ የሰለጠኑ እንዲህ አይነት ሙያ ላይ የሰለጠኑ የሴኩሪቲ ወይም የደህንነት ሰዎችን ፖሊስ ይህን ያግዛል እና ይሄ አስፈላጊ ነው።
በአንዳንድ ለይቶ ማቆያዎች ውስጥ ግለሰቦች ውጤታቸው ይፋ ሳይሆን ወደ ማህበረሰቡ እንዲቀላቀሉ እየተደረገ መሆኑን የሚገልጹ መረጃዎችም ይሰማሉ። እንደዚህ አይነት መረጃዎች በህብረተሰቡ ዘንድ ስጋት ስለመፍጠራቸው የተጠየቁት ምክትል ርዕሰ መስተዳደሩ ይህ ድርጊት ከተፈጸመ ስህተት መሆኑን ገልጸዋል።
ፕሮቶኮል አለው። ዝም ብሎ ሰው አንቺ ሄደሽ ሌላ ቦታ ተመርምረሽ ውጤትሽ ይሄ ነው እንደሚባል አይደለም። ምልክቶቹ ካሉበት ወደ ቤት ሂድ የሚባል የለም። ሁለተኛ ተመርምሮ በምርመራ ውጤቱ ከተገኘበት አልተነገረኝም አይደለም፣ ፖዘቲቭ ሆኖ ቢገኝ ኢሚዲየትሊ ነው ወደ ትሪትመንት ሴንተር የሚወሰደው። ይሄ በባህር ዳር አካባቢ ያየሽ ይሆናል። በመተማ ግን ማንኛውም ሰው ይመረመራል። ተመርምሮ ነፃ መሆኑ ሲታወቅ ብቻ ነው አሁን የሚለቀቁ ሰዎች። ከሌላ ቦታ መጥተው መቆየት ያለባቸውን 14 ቀን ሳይቆዩ እንዲሁ ዝም ብሎ እንደ ደርሶ ታካሚ ሄደው ተመለሱ የሚባልበት ስርዓት ያለን አይመስለንም። እነሱ ከመጀመሪያውንም ስርዓት ችግር የሌለባቸው ከሆነ እንዲሁ በመጠርጠር የምትይዣቸውን ወይም ሪፖርት ተደርጎ ከሆነ እንግዲህ ፕሮቶኮል ስላላቸው የጤና ሰራተኞች የሚያደርጉት ካልሆነ በስተቀር እንዲሁ ዝም ብለው ኑ ብለው ናሙና ወስደው ውጤቱን ሳይነግሩ ለቀቋቸው የሚለው ግን ለእኔ መረጃውም የለኝም ለመቀበልም እጅግ ከባድ ነው። እንደዚህ አይደረግም።
በአስቸኳይ ጊዜ አዋጁ ተግባራዊ እንዲሆኑ የወጡ የአፍና አፍንጫ መሸፈኛ ማድረግን የመሳሰሉ አስገዳጅ መመሪያዎችን በተመለከተም ምክትል ርዕሰ መስተዳደሩ የሚከተለውን አስተያየት ሰጥተዋል።
ከተለመዱ የመንግስት ትዕዛዞች ወጣ ያለ ነው። ከራስ ጋራ በቀጥታ ግንኙነት ያለ ነው። ቅጽበታዊ የሆነ ችግር ምን ማለት ነው? ወዲያውኑ ይህንን ባለማክበሩ በዚህ በሽታ ሰው ተጠቂ ሊሆን ይችላል። ተጠቂ ከሆነ በኋላ የምናደርጋቸው ጥንቃቄዎች ሳይሆን የሚጠቅሙን በዚህ በሽታ ሳንያዝ መከላከል ስለሆነ ማህበረሰቡ ይህንን ተረድቶ መንግስት በየሰዓቱና በየጊዜው ይሄ ጉዳይ በራሱ በአካባቢው ባሉ በሚችላቸው በሻሽም በምንም በማንኛውም አፉን አፍኖ መሄድ እኔ ትልቅ ግዴታ ነው ብዬ እኔ አልቆጥረውም። በጣም ዝቅተኛ ግዴታ ነው፣ ግን ብዙ ያድነናል። ራሳችንን የምናተርፍበታለን፣ ወገኖቻችንን የምንከላከልበታለን። እና ህዝቡ ይሄንን እንዲሁ እንደ ማንኛውም መደበኛ ትዕዛዝ ብቻ አድርጎ ባይወስደው ራስን የማትረፍ ራስን የማሻገር ጉዳይ መሆኑን ተረድቶ እያንዳንዱ ሰው ራሱን ከተከላከለ ሌላውን ተከላከለ ማለት ነው።
በአማራ ክልል በዛሬው ዕለት ብቻ 17 ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል። በክልሉ በቫይረሱ የተያዙ ሰዎች አጠቃላይ ቁጥር ደግሞ ከ40 በላይ ደርሷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በጋምቤላ ክልል የኮሮና ቫይረስ ምርመራ መጀመሩን የክልሉ ጤና ቢሮ አስታወቀ። የክልሉ ጤና ቢሮ ኃላፊ አቶ ካን ጋት ሉዋክ በቀን 180 የኮሮና ቫይረስ ናሙናዎችን መመርመር መጀመራቸውን የገለጡት የኮሮና ቫይረስ ምርመራ በጋምቤላ መጀመሩ በህብረተሰቡ ዘንድ የሚታየውን መዘናጋት ሊቀንስ እንደሚችል አንድ የጋምቤላ ከተማ ነዋሪ የተናገሩትን ጠቅሶ ናኮር መልካ ተከታዩን አድርሶናል።
የጋምቤላ ክልል ጤና ቢሮ ኃላፊ አቶ ካን ጋትሏክ እንዳሉት ከግንቦት 13 2012 ዓ.ም ጀምሮ የጋምቤላ ሪጅናል ላብራቶሪ ኮቪድ-19ን ለመመርመር ዝግጁ ተደርጓል። ይህ የኮሮና ቫይረስ የምርመራ ማዕከልም በቀን እስከ 180 ናሙናዎችን የመመርመር አቅም አለው ይላሉ አቶ ካን።
ለመርመሪያ መሳሪያው ከዚህ ቀደም ለኤችአይቪ የቫይራል ሎድ ማሽን መከታተያ ተብሎ ወደ ክልሉ የመጣ ፒሲአር ማሽን ነበር። የተወሰነ የሶፍትዌር አጀስትመንት ተሰርቶለት የኮቪድ ምርመራ ማድረግ የተቻለበት ሁኔታ ያለው በቀን ጠዋት እስከ ማታ ባለው ጊዜ ሰራ ከሆነ ወደ 80 በቀን ቴስት ማድረግ የሚቻልበት ሁኔታ ያለው። ይህ እንግዲህ በክልሉ ከዚህ ቀደም ሳምፕሎች ጭምር እና ወደ አዲስ አበባ ምርመራ እንዲካሄድ ትልቅ የነበረውን የጊዜና የተለያዩ በርካታ ግቶች በክልል ደረጃ የቀልል ያለሆነ ትልቅ ፋይዳ አለው። ደግሞ በሙሉ አቅም አድሊት እዚህ መስራት የነበረብን ስራዎች ወደ አዲስ አበባ ትልቅ የነበረውን ይህንን በሚቀርስ ልምች መቼ ሙሉ ስራ እየሰራበት ያለበት ሁኔታ ከዚህ በከንተና የሎ ባቡራ ከመቱ ዩኒቨርሲቲ ጋር አንድ ላይ አግሪመንት በመግባት ባለው የኮቪድ ጆይንት ኮላቦሬሽን ስራ የመስራት ተስማማ። የነዚህም የማሽኑን ግብዓት እጥረት እንዳይገጥመን ከጤና ጥበቃ ጋር በመመሪያ ግብዓታችን ዝግጅት ያደርጉ ይገኛል።
በክልሉ በርካታ የስደተኛ መጠለያ ጣቢያዎች የሚገኙና ከደቡብ ሱዳን ጋርም በሰፊው የሚዋሰን ከመሆኑ አንጻር የኮሮና ቫይረስን ለመመርመር የሚያስችል መሳሪያ ስራ እንዲጀምር ከፍተኛ ጥረት ሲደረግ ቆይቷል ብለዋል ሐላፊው። ስደተኞቹ ተጋላጭ እንዳይሆኑ ጉዳዩ ከሚመለከታቸው ድርጅቶች ጋር እየተመካከሩ እንደሚገኙ ገልጸዋል።
አሁን እኛ ማተኞችና ከስደተኛ ኮሚቴው አራ መታቤት ጋር ማተኞች አንድ ላይ በመሆን ከራፍ አካባቢ ያሉ ሳምፕላቸው ወደ መቶ የሚሆን ቴስቲቶች ይዞ ሲምፕተም ያለባቸው ማዲ ሳምፕሎች ቴስት የሚደረግበት ሁኔታዎች እየተመቻቸን አለው። ሳምፕሉ እንደመጣ ውጤቱን በቅርብ ጊዜ ቶሎ መስማት የሚችልበት ሁኔታዎችን መስማት እንችላለን።
የምርመራ ማዕከሉ መከፈቱ በክልሉ በተለያዩ ለይቶ ማቆያዎች ለሚገኙ ዜጎች በቅርበት አገልግሎት ለመስጠት እንደሚያስችልም ኃላፊው ተናግረዋል። የኮቪድ-19 ኢትዮጵያ ውስጥ መግባቱ ከታወቀ ጀምሮ በጋምቤላ ክልል በርካታ የመከላከልና የመቆጣጠር ስራ ሲከናወን ቆይቷል ብለዋል አቶ ካን። ሆኖም በህብረተሰቡ ዘንድ መዘናጋት እንደሚስተዋል ገልጸዋል። የጋምቤላ ከተማ ነዋሪ ወጣት አረጋሽ ፈራው የኮሮና ቫይረስ ምርመራ በጋምቤላ መጀመሩ በህብረተሰቡ ዘንድ የሚታየው መዘናጋት እንደሚቀንስ እምነት እንዳለው ገልጸዋል።
በዋነኛነት ጋምቤላ ላይ ምንም አይነት ከዚህ ለንደበት ተደርጎ ነው በሚዲያም እየተማረ የነበረውና ይሄ ደግሞ ህዝቡን ለመዘናጋት ዳርጎታል ገልጿል። ስለዚህ እኛ ያለንበት ድንበር ከመሆኑ አንፃር እና ሳውዝ ሱዳን ላይ እየተደረገ ያለው የሚገርም እዚህ አካባቢ ላይ ኢቨን መቶ ምናምንና ኢትዮጵያ በነበረችበት ሰዓት ሳውዝ ሱዳን ላይ ዜሮ ኬዝ የነበረበት ነው እና አሁን ዲዳርጋ ከፍተኛ ስልጣን ርከን ላይ ያሉት ዜጎች ሁሉ እየተያዙባት ነው እና ከፍተኛ የሆነ ህገወጥ የሰው ፍሰት አለ ወደ ክልላችን እና በጣም ሰዎች ይገባሉ። የሚገርም ኬንዳ ላይ ራሱ ድንበር ጓርዲያዎች እንኳ ቢኖሩ ጫካ ለጫካ ወንዞችን አቋርጦ የሚገቡበት ወደ ጋምቤላ ያለው። ስለዚህ ይሄ ደግሞ ክልሉ በጣም አጋልጦታል። ስለዚህ ይሄ ተግባሩ በጣም ወሳኝና ደስ የሚል ጅማሮ ነው።
የክልሉ መንግስት የቫይረሱን ስርጭት ለመከላከል እና ለመቆጣጠር ትኩረት ሰጥቶ እየሰራ እንደሚገኝ ተጠቁሟል። የጤና ባለሙያዎችና በጎ ፈቃደኞች ቤት ለቤት በመሄድና ብዙሃን መገናኛዎችን በመጠቀም ግንዛቤ እየሰጡ መሆናቸውን ገልጸዋል አቶ ካን። የጤና ባለሙያዎችን ምክርና የመንግስትን መመሪያ የማይተገብሩ ግለሰቦች ላይ አስተማሪ የሆነ ህጋዊ እርምጃ የሚወሰድበት ሁኔታ ላይም ከጸጥታ አካላት ጋር በመመካከር ላይ መሆናቸውን አክለው ተናግረዋል። ህብረተሰቡ ራሱና ቤተሰቡን ከወረርሽኙ የመከላከል ኃላፊነትን የሚወጣው ከመቼውም ጊዜ በላይ የቫይረሱ ስርጭት እየተስፋፋ ባለበት ጊዜ አሁን ነው ብለዋል ኃላፊው። እጅን አዘውትሮ በሳሙና መታጠብ፣ ርቀትን መጠበቅና የአፍና አፍንጫ መሸፈኛ ጭንብል መጠቀም እንደሚገባም አሳስበዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮር መልካን ለዘገባው አመሰግናለሁ። አድማጮች፣ ወደ ዓለም አቀፍ ጉዳዮች ወደሚወስድን የመጨረሻው የመጽሔቱ ትንታኔ ርዕስ ልውሰዳችሁ። የሚኒያፖሊስ ከተማ ከንቲባ በፖሊሶች ቁጥጥር ስር እያለ ህይወቱ ስላለፈው ጥቁር አሜሪካዊ ጉዳይ ዛሬ ሲናገሩ ከተማይቱ በታላቅ ስቃይና የቁጣ ስሜት ተውጣለች፣ ነገር ግን የደረሰውን ሞት ለመቃወም ንብረትን የማቃጠልና የዘረፋ ተግባር መፈጸም ተቀባይነት አይኖረውም ሲሉ አሳሰቡ። የአፍሪካ ህብረትም በዩናይትድ ስቴትስ ጥቁር ዜጎች ላይ የሚፈጸም ያልተቋረጠ ያለውን ዘረኝነት እንደማይቀበል ባወጣው መግለጫ አስታውቋል። ዘጋቢዎቻችን ፈርን ሮቢንሰን እና ኬን ሽዋርትስ ያጠናቀሯቸውን ዘገባዎች እንዲሁም የአፍሪካ ህብረትን መግለጫ ጨምቃ አዳነች ፍስሐዬ እንዲህ አቀናብረዋለች።
የወደሙት ንብረቶች ለማህበረሰባችን ወሳኝ ነበሩ ብለዋል ጃኮብ ፍራይ። ትላንት ማታ ተቃዋሚዎች በፖሊስ ጣቢያው ለመግባት እየሞከሩ ነው የሚል ወሬ ደርሶኝ ፖሊስ ጣቢያው እንዲቃጠል ዝም ብዬ ትቸዋለሁ። የፖሊስ ሰራተኞች ከጣቢያው እንዲወጡ ተደርጓል። ወዲያውኑ ትላንት ማታ የፖሊስ ጣቢያውና በአካባቢው የነበሩ ህንፃዎች በተቃዋሚዎቹ ጋይተዋል ሲሉ ከንቲባው አስረድተዋል። እሳቱ ከመነሳቱ በፊትም ሆነ በኋላ ፖሊሶችም ሆኑ የእሳት አደጋ ሰራተኞች በአካባቢው አልነበሩም። ተቃዋሚዎቹ እጅግ የተቆጡት ባለፈው ሰኞ ማታ ጆርጅ ፍሎይድ በፖሊስ ቁጥጥር ስር እያለ አንድ ነጭ ፖሊስ ጉልበቱን አንገቱ ላይ ጭኖ ትንፋሽ በማሳጣት ገደለው በሚል ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ማለዳ ላይ በትዊተር ገጻቸው ከንቲባው ፍሬይ የአስተዳደር ብቃት የላቸውም በሚል መንቀፋቸውን፣ የጆርጅ ፍሎይድን ክብር የሚያረክሱ ዱርዬዎች ሲሉም ተቃዋሚዎቹን መዝለፋቸውን የሚኒያፖሊሱ ከንቲባ አልሰሙም ነበር። ጋዜጠኞች የትዊተሩን መልእክት ካነበቡላቸው በኋላ ታዲያ ዶናልድ ትራምፕ ስለ ሚኒያፖሊስ ጥንካሬ የሚያውቁት ነገር የለም፣ እኛ እጅግ ጠንካሮች ነን ብለዋል። ከፍሎይድ ሞት በኋላ ከንቲባው ውጥረት በሰፈነባት ከተማ የአስቸኳይ ጊዜ አዋጅ ደንግገዋል። የሚኒሶታ አስተዳዳሪ በጠየቁት መሰረት 500 የሚሆኑ የብሔራዊ ዘብ ወታደሮች እንዲመደቡ ትናንት ማታ መወሰኑን የብሔራዊ ዘባል ስልጣኖች ገልጸዋል። በሚኒያፖሊስ፣ በሴንት ፖል እና በአካባቢዎቹ ባሉት ማህበረሰቦች ይመደባሉ ተብሏል። በሚኒያፖሊስ እና በመንትያዋ ከተማ ሴንት ፖል ትላንት ማታ በርካታ ሱቆች በእሳት ጋይተዋል። ፖሊሶች በድንጋይና በጠርሙስ እንደተመቱ ተዘግቧል። ፖሊሶች እንደሚሉት ማቹ ፍሎይድ አንድ ሱቅ ውስጥ ሐሰተኛ የ20 ዶላር ገንዘብ ለመጠቀም ከሞከረ ሰው ጋር ይመሳሰላል። በፖሊስ እንዳይያዝም አንገራግሯል ያሉ ፖሊሶቹ። ተመልካቾች ድርጊቱን በእጅ ስልክ ያነሱት ቪዲዮ ሲለቀቅ ግን የሆነውን ሁሉ አሳይቷል። ፍሎይድ መንቀሳቀስ ካቆመ በኋላ ሳይቀር ነጩ ፖሊስ ጉልበቱን አንገቱ ላይ መጫኑን እንደቀጠለ ያሳያል። ይህ ሁሉ የሆነው እጁ በካቴና ታስሮ መሬት ላይ እንደተዘረጋ ነው። መተንፈስ አልቻልኩም እያለ ይለምናቸው እንደነበርም ተገልጿል። አንድ እማኝ በተናገረው መሰረት ፍሎይድ ከመሞቱ በፊት የእናቱን ስም ሲጠራ ሰምቶታል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት የጆርጅ ፍሎይድ በፖሊሶች እጅ መሞትን በጥብቅ አውግዘዋል። ለቤተሰቦቹና ለሚወዱት ሁሉ የተሰማቸውን ጥልቅ ሐዘን ገልጸዋል። የአፍሪካ ህብረት መሪዎች እንደ አውሮፓ አቆጣጠር በ1964 ዓ.ም ከሐምሌ 17 እስከ 24 ቀን በካይሮ መዲና ግብጽ በተደረገው የመጀመሪያው የአፍሪካ አንድነት ድርጅት ጉባኤ ላይ በዩናይትድ ስቴትስ አለ ስላሉት የዘር መድሎ ያወጡትን ውሳኔ አስታውሰዋል ሊቀመንበሩ። የአፍሪካ አንድነት ድርጅት በዩናይትድ ስቴትስ ጥቁር ዜጎች ላይ የሚፈጸም ቀጣይ ዘረኝነት እንደማይቀበል ግልጽ ያደረገውን የአፍሪካ ህብረት ኮሚሽን ሊቀመንበር ደግመው ያረጋግጣሉ ይላል የሊቀመንበሩ ጽህፈት ቤት ያወጣው መግለጫ። መግለጫው አያይዞም የዩናይትድ ስቴትስ ባለስልጣኖች ማንኛውም በዘርና በዝርያ ላይ የተመሰረተ የዘረኝነት ተግባር ሙሉ በሙሉ መጥፋቱን ለማረጋገጥ የሚያደርጉትን ጥረት እንዲያጠናክሩ ጥሪ አድርገዋል።
ክብራትና ኩራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን የግንቦት 21 2012 የአርብ ምሽት ዝግጅታችንን ነው። አጃችሁ አሉላ ከበደ ነኝ። አሁን ለዚህ ክፍል ቀዳሚ ወደ ሆነ ዘገባ ልሰዳችሁ። ወደ አውሮፓ የሚያሻግረናል። በአውሮፓ በኮሮና ቫይረስ ወረርሽኝ ሳቢያ ተዘግተው የሰነበቱ መደብሮች፣ ጸጉር ቤቶችና ሌሎች የንግድ ድርጅቶች እየተከፈቱ ነው። የንግድ ድርጅቶቹ ባለቤቶች ዝግ ሆነው በቆዩበት ያለፉት 2 ወራት ጊዜ ውስጥ ያጡትን ገቢ መልሰው ለመተካት ተጨማሪ ትርፍ ሰዓታት እየሰሩ ነው። የንግድ እንቅስቃሴው በፍጥነት ተመልሶ እንደሚያንሰራራ ተደርጎ የሚታየው መሟሟቅ ግን ፍሬ ማስገኘቱን የሚያምኑት ጥቂቶች ብቻ ናቸው። የአሜሪካ ድምጽ ዘጋቢ ማርቲ ቫንደር ወልፍ ከአምስተርዳም ያጠናቀረችውን ዘገባ ደረጀ ደስታ እንዲህ ያቀርበዋል።
በአውሮፓ አምስተርዳም ከሄግ ወጣ ብላ የምትገኝ አንዲት የጸጉር ቤት ወይም የውበት ሳሎን ባለቤት የሆነው ዊልስ ወልፍስ ለ14 ዓመታት ሲሰራ ኖሯል። የንግድ እንቅስቃሴዎቹ በይፋ እንደሚከፈቱ በተነገረበት የቀናት ጊዜ ውስጥ 1500 ደንበኞች ወረፋ ማስያዛቸውን ገልጧል። ሰሞኑን መልሶ በተከፈተው ጸጉር ቤት ውስጥ ያሉት እሱና የስራ ባልደረቦቹ የጠፋባቸውን የ2 ወራት ጊዜ ለማካካስ ሌት ተቀን እየሰሩ ነው። ስለ አሰራራቸውና ስለሚወስዱትም ጥንቃቄ ወልፍ ሲናገር እንዲህ ብሏል።
We had to put in screens in between the washing units so we could still wash people or else they will be sitting next to each other and between our stations where we cut and color.
ለጥንቃቄው ሲባል ሰዎች ጎን ለጎን እንዳይሆኑ በማጠቢያዎቹ ክፍሎች ላይ አይተን ማስቀመጥ ነበርብን። በክፍሎቹ መካከለም የመመልከቻ ስክሪን በመግጠማችን የነሱን ሁኔታ ያያየን ሌሎችንም ሰዎች ማጠብ እንችላለን። ስለዚህ አንዳቸው ቀለም ሲቀባ ሌላኛው ይቆረጣል። በደህና ጊዜ ቢሆን እስከ 6 ሰው በአንድ ጊዜ መቀበል እንችል ነበር። አሁን የምንወስደው ግማሾቹን ቢሆን ነው። ምሽቱን ጨምረን በሳምንት 7ቱንም ቀን የምንሰራው ለዚያ ነው።
ዊልቨርስ ለተወሰነ ጊዜም ቢሆን የጸጉር ቤቱ ስራ ቀጠሮ በያዙ ደንበኞች መሞላቱ ደስተኛ ነው። ባለፉት 2 ወራት የደረሰበትን ኪሳራ መልሶ ስለመተካቱ ግን እርግጠኛ አይደለም። እርግጥ ነው መንግስት የሚሸጠው ድጎማ የሰራተኞችን ደሞዝ በመክፈል ረድቶታል። ይህም ሆኖ ግን አሁንም ለክፉ ቀን ብሎ የቆጠባትን ገንዘብ እንደ ኢንሹራንስና ቤት ክራይ ለመሳሰሉ አንዳንድ ቋሚ ወጪዎች ማውጣት ነበረበት። በመላው አውሮፓ ሱቆችና ምግብ ቤቶች ተከፍተዋል ወይም ለመከፈት በዝግጅት ላይ ናቸው። ሬስቶራንቶች አስቀድመው የመመገቢያ ቦታ መያዝ በሚፈልጉ ደንበኞች መዝገባ ተሞልተዋል። ወደ አንዳንዶቹ ሱቆችም ገብተው መሸማመት የሚፈልጉ ደንበኞች ከሱቆች ደጅ ተሰልፈው ተራ ሲጠባበቁ ይታያሉ። ሳይጠጋጉ ርቀትን ጠብቆ መንቀሳቀስን የሚያዘው መመሪያ ግን የንግድ ድርጅቶቹ በሙሉ አቅማቸው እንዲንቀሳቀሱ የሚፈቅድ አይደለም። በአውሮፓ አንድ የኢኮኖሚክ ጥናትና ምርምር ተቋም ሰልጣኝ ተመራማሪ የሆነው ብሩጌል ሲሞን ታግል ፔትራ በኮሮና ቫይረስ ሳቢያ ሰው ሁሉ በየቤቱ ተገድቦ መቀመጡ የሸማቾች ቁጥር እጅግ በጣም መቀነሱን በመግለጽ እንዲህ ብሏል።
New data just released by the European Central Bank has shown that saving in Europe in the month of March are far beyond the average level of saving.
አዲስ የወጣ ጥናት እንደሚያሳየው በአውሮፓ ማዕከላዊ ባንክ መጋቢት ውስጥ የነበረው የቁጠባ ወይም የተቀማጭ ገንዘብ ሂሳብ በቀደመው ዓመት ከነበረው አማካይ የቁጠባ ሂሳብ ጋር ሲነጻጸር አሃዙ እጅግ የተለየ ነው። ሰዎች ገንዘባቸውን ቆንጥጠው ይዛዋል፣ ጨርሶ ማልነኩትም ማለት ይቻላል። ምክንያቱም የኮሮና ቫይረስ ወረርሽኝ ሌላ ዙር ተመልሶ መምጣት አለመምጣቱን እርግጠኛ አልሆኑም። በዚያ ላይ የሥራ ዋስትና ያላቸው ስለመሆኑም አልተማመኑም። ስለዚህ ምንም ነገር አልሸምቱም።
አነስተኛና የመካከለኛ የቢዝነስ ድርጅቶች 90% የሆነውን የአውሮፓ ህብረት ንግድ ዘርፍ የያዙ ናቸው። በቁጥራቸው 25 ሚሊዮን ይሆናሉ። 2/3 የሚሆነውን የአውሮፓ ሰራተኛ ኃይል ቀጥረው የሚያስተዳድሩ በመሆናቸው የአውሮፓ ህብረት ኢኮኖሚ የጀርባ አጥንት ናቸው። የዚያኑ ያክል ደግሞ እንደዚህ ያለው ወረርሽኝና አደጋ በመጣ ቁጥር ቀድመው የሚጠቁት እነሱ ናቸው። የተባበሩት አነስተኛና መካከለኛ የንግድ ተቋማት ስር የሚገኘውና SM United በተባለው ድርጅት የተሰራው ጥናት እንደሚያሳየው በአውሮፓ ከሚገኙ የንግድ ድርጅቶች ውስጥ 50% የሚሆነው ገቢያቸውን ያጡት እነዚሁ አነስተኛና መካከለኛ የንግድ ድርጅቶች ናቸው። የኮሮና ቫይረስ በበረታባቸው እንደ ስፔን ባሉ አንዳንድ የአውሮፓ አገሮች ደግሞ ኪሳራው እስከ 80% ይደርሳል። የSM United ዋና ጸሐፊ ቬሮኒክ ዊሊያምስ እንደሚሉት የቢዝነስ ድርጅቶቹ በኮሮና ቫይረስ ወቅት ራሳቸውን ለማቆየት ያደረጉት ጥረት የሚደነቅ ነው። ይህም ሆኖ ግን አሁንም ቢሆን እርዳታ ያስፈልጋቸዋል። ዊሊያምስ እንደነን ሲገልጹ እንዲህ ብለዋል።
For the national support packages put in place as well as for the
ያስተዋልነው ነገር ቢኖር በብሔራዊ ደረጃ የተደረገው እርዳታም ሆነ በአውሮፓ ህብረት የተወሰደው አስቸኳይ እርዳታ ለንግድ ድርጅቶቹ ተስፋ ባደረጉት መጠን ፈጥኖ የደረሰላቸው አይመስለኝም። አሁንም ቢሆን ግን በሚያስፈልግበት ቦታ ሁሉ ለአስቸኳይ ጊዜ የሚሰጠው እርዳታ ሳይቋረጥ መቀጠል ያለበት መሆኑ ይሰማናል።
የአውሮፓ ህብረት በኮቪድ-19 የኮሮና ቫይረስ ወረርሽኝ ሳቢያ የተደቆሰው ኢኮኖሚ መልሶ እንዲያንሰራራ ለማድረግ የሚያስችል መጠነ ሰፊ የሆነ የመልሶ ማቋቋሚያ የገንዘብ ድጋፍ ብድርና ዋስትናዎችን ለመስጠት እስከ 2 ትሪሊየን ዶላር የሚደርስ ገንዘብ ለማውጣት ይቻል እንደሆነ በህብረቱ አባላት መካከል ብርቱ ክርክር ተይዞ መቆየቱ ይታወሳል። እንደ ፈረንሳይና ጀርመን ያሉት አገሮችም የየራሳቸውን እቅድ ማውጣታቸው ተዘግቧል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ከፌርፋክስ ቨርጂኒያ።
ደረጀ ደስታ ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን የአርብ ግንቦት 21 2012 ምሽት ዝግጅታችንን ነው። አሁን ለዚህ ክፍል ሁለተኛ ወዳደረግነው ቅንብራችን ልውሰዳችሁ። ኮቪድ-19 ባሳደራቸው ተጽዕኖች ሳቢያ የኢትዮጵያ ያጠቃላይ አገራዊ ገቢ ከ2 እስከ 3% ሊቀንስ እንደሚችል አንድ ከፍተኛ የመንግስት ባለስልጣን ተናገሩ። ጉዳት ያልደረሰበት የምጣኔ ሀብት ዘርፍ አለ ባይባልም የሆቴልና ቱሪዝም ኢንዱስትሪው ዘርፍ ግን ክፉኛ ከተጎዱት ውስጥ መሆኑንም ገልጠዋል። መልስካቸው አምሃ ተከታተውታል።
በኢትዮጵያና በሁለቱ የታችኛው ናይል ተፋሰስ ሀገሮች መካከል ባለፈው የካቲት ወር የተቋረጠው ድርድር የሚቀጥል ከሆነ በዋሽንግተን ከከሸፈው ድርድር መጀመር የለበትም ሲሉ በአዲስ አበባ ዩኒቨርሲቲ የጂኦፖለቲክስ እና የአፍሪካ ጥናት ፕሮፌሰር ተስፋዬ ታፈሰ አስገነዘቡ። በዚህ ዓመት የካቲት ወር መጨረሻ ላይ በኢትዮጵያ፣ በሱዳንና ግብጽ በህዳሴው ግድብ ዙሪያ ሲካሄድ በቆየው ድርድር ከኢትዮጵያ እውቅና ውጪ የተሰናዳውን ስምምነት ተደራዳሪዎቹ አንፈርምም ማለታቸው የአገርን ጥቅምና ሉዓላዊነት ያስከበረ እንደነበረ ያስታወሱት ፕሮፌሰር ተስፋዬ ግብጽ ከቅርብ ቀናት ወዲህ ወደ ድርድር ጠረጴዛ ለመመለስ መፈለጓ መልካም ነው ብለዋል። ይሁንና ከእንግዲህ ድርድሩ ሲጀመር ከከሸፈው የዋሽንግተኑ ድርድር ጋር እስከ መጨረሻው በተቆራረጠ መንገድ መሆን እንዳለበት አሳስበዋል።
አሜሪካ ማስፈጸም ላይ ነበር ያለችው። ምክንያቱም ወደ 37 ቢሊዮን ኪቢክ ሜትር ብለው ነው እዚህ ላይ ፕሮፖዝ ያደረጉት እና ይሄ ሁሉ ነገር ኢትዮጵያን የሚጎዳ ስለነበር በቃ ያ የህዳሴው ግድብ ይሄ ሁሉ የህዝብ ሀብት የፈሰሰበት በሌላ ኃይሎች በቁጥጥር ስር የሚውልበትን ሁኔታ ነው የቀለበሰው እና ከዚህ በኋላ ከዚህ ንቅንቅ ሳይባል አሁን ለምሳሌ ግብጾች እዚህ ላይ ፕሮፖዝ ያደረጉት አሁን ወደ ስምምነት ከተመለስን ልክ ዋሽንግተን ላይ ከቆምንበት ነው የምንቀጥለው የሚል አቋም አላቸው። ሱዳኖች ደግሞ ትንሽ ለስለስ አድርገው ወደ ድርድር ከተመለስን ይህንን ዋሽንግተን ላይ የቆምንበትን ወይም የደረስንበትን ስምምነት እንደ ተርምስ ኦፍ ሪፈረንስ ወይም እንደ ፉት ኖት አይዶ ነው ብቻ እንደሆነ ነገር አድርገን መቀጠል አለብን ነው የሚለው። ይህም እኔ በዚህ በሁለቱም አልስማማም። ምክንያቱም ወደ እንደገና ተመልሰን ወደ አዙሪት ውስጥ ነው የምንገባው።
ፕሮፌሰር ተስፋ ያክለውም ኢትዮጵያ ይህን አቋም ለመውሰድ በቂና የማንኛውም ነጻና ሉዓላዊ ሀገር መሰረት የሆኑትን ምክንያቶች ለማቅረብ እንደምትችል ያብራራሉ።
ከማንቀበላቸው ነገር ላይ ተነስተን እንንቀሳቀስ ነው የሚለው እና እዛ ላይ አሁን የኢትዮጵያ ልዑካን ቡድን የኢትዮጵያ ተደራዳሪ ቡድን ነው ይሄ አንድ ሁለት ሶስት ልክ ያልሆነ ኢትዮጵያ ሉዓላዊነት የሚሰራ ብዙ ችግር ያለበት ነገር ስለሆነ እኛ ከዚህ አንጀምርም። ጥሩ ሶስታችን የተስማማንባቸው ነገሮች አሉ። ሌላ ሶስተኛ አካል ሳይኖር እዛ ላይ የተስማማንበትን ይዘን መቀጠል እንችላለን። እኛ ግን ባልተስማማንበት ዋሽንግተን ላይ በወጣው ሰነድ ይዘን እንቀጥል ይጠበቀብ ከተባለ ግን እንግዲህ ልማቆም አለባቸው።
ፕሮፌሰር ተስፋዬ እንደሚሉት ይህ ስምምነት የሚደረስ ከሆነም ገደቡ ጠባብ መሆን ይኖርበታል። አባይ ማለት ታላቁ ህዳሴ ግድብ ማለት አይደለም። ታላቁ ህዳሴ ግድብ ማለትም የናይል ተፋሰስ ሁሉ የሚጠቃለልበት ግንባታ አይደለም። ይህ ሶስቱ አገሮች የሚደራደሩበት የህዳሴው ግድብ በህዳሴው ግድብ ዙሪያ ብቻ መወሰን አለበት ሲሉም ይከራከራሉ።
አንድ ወንዝ ላይ አባይን የሚያክል ወንዝ ላይ አንድ ፕሮጀክት ብቻ ነው አሁን የምናወራው። ይህም ደግሞ የታላቁ የኢትዮጵያ ህዳሴ ግድብ ማለት ነው። ስለ እሱ ብቻ ነው መጨረስ ያለብን እንጂ ስለ ሌሎች ከዛ ከወደ ላይ ያሉ ፕሮጀክቶች ወደፊት ኢትዮጵያ የምታስባቸው ወይንም በአጠቃላይ ስለ ናይል ስምምነት በፍጹም መሆን የለበትም። እነዚህ ሰዎች በጣም ስማርት ናቸው እና እንዲህ አዙረው ወደ ስምምነት ድሮ ሱዳንን እንዳደረጓል 1959 ዓ.ም ላይ ወዲያ አድርገው በጣም ትንሽ የሰጠው ስምምነት የሚል ነገር እንዳመጡ አሁን እኛንም ወደዛ አይነት ነገር እንዳይጎቱትን ከፍተኛ ጥንቃቄ ማድረግ አለብን።
ከጥቂት ቀናት ወዲህ ግብጽ ወደ ተቋረጠው ድርድር ለመመለስ ፍላጎት ማሳየቷን ተከትሎ ቪኦኤ ከፕሮፌሰር ተስፋዬ ታፈሰ ጋር በተለይ ያደረገው ቆይታ ሰፋ ያለ ነው። ሙሉን ቃለ ምልልስ በተከታታይ ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ
መለስካቸውን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። አሁን ለምሽቱ የመጨረሻ ወዳደረግነው ቅንብር ነው የምወስዳችሁ። የደሴ ከተማ የኮሮና ቫይረስ ወረርሽኝ መከላከያ ግብረ ኃይል በከተማዋ ጫት ማስቃመም ሆነ ሽያጭ እንዳይደረግ አገደ። ክልከላውን ተላልፎ ገበያ ላይ ያዋለም ጠበቅ ያለ የቅጣት እርምጃ የሚወሰድበት መሆኑ ተገልጧል። እስካሁንም ግምቱ ከ1.8 ሚሊዮን ብር በላይ የሚያወጣ የጫት ምርት መቃጠሉ ተዘግቧል። ይሁንና እርምጃው ግን የተለያዩ አስተያየቶችን እያስተናገደ መሆኑን ጠቅሶ የደሴው ዘጋቢያችን መስፍን አራጌ ተከታዩን አጠናቅሯል።
የኮቪድ-19 ወረርሽኝ በአሳሳቢ ሁኔታ እየጨመረ መምጣት ከተሞች እንደየአካባቢያቸው ተጨባጭ ሁኔታ የተለያዩ ማዕቀቦችን እንዲያወጡ አስገድዷቸዋል። የደሴ ከተማ አስተዳደርም በተለይ በጫት ግብይትና መጠቀም ላይ ጠንካራ ያለ እርምጃ በመውሰድ ላይ ይገኛል። ከተማ አስተዳደሩ ጫት ማስቃምንም የጫት ግብይትንም ከልክሏል። በድብቅ ገበያ ላይ የዋለ ጫት ምርትንም በአደባባይ እስከ ማቃጠል ደርሷል። ይሁን እንጂ እርምጃው በሶስት ጎራ የተከፈሉ ሶስት አስተያየቶችን በማስተናገድ ላይ ነው። አንዳንዶች እርምጃው ተገቢና ተጠናክሮ መቀጠል አለበት የሚል ድምጽ ያሰማሉ። ገሚሱ ውሳኔው በአገር አቀፍ ደረጃ ጣውን መመሪያ የጣሰ ነው ይላሉ። እነዚህ አካላት ክልከላው ጫት ማስቀመን እንጂ መሸጠን ያካትትም የሚል መከራከሪያ ያቀርባሉ። የተወሰኑት ደግሞ ከተማ አስተዳደሩ እንዲህ አይነቱን ተግባር ሲፈጽም ቢያንስ የለት መተዳደሪያቸው ጫት ሽያጭ የሆኑ ግለሰቦችን ግምት ውስጥ ማስገባት ነበረበት ሲሉ ይደመጣሉ። የደሴ ከተማ ኮሮና መከላከል ኮማንድ ፖስት ህዝብ ግንኙነት የልማት አረፈ ግን ከተማ አስተዳደሩ ውሳኔውን ሲያሳልፍ በበቂ ጥናት ላይ ተመርኩዞ በቂ ምክንያት ይዞ ነው ይላል።
አካባቢዎች ላይ ጫት የሚቀመበት መንገድ ለኮሮና ቫይረስ በጣም አጋላጭ ነበር። ብዙ ሰዎች በጣም በጠባብ ኮንቴነር ነገሮች በጣም በተነካካ ሁኔታ ጫቱ የሚሸጥበት መንገድ ከገባም በኋላ 2-3-4 ጊዜ መነካካት ሂደትን ለመቀነስ ሰፊውን የከተማ ህዝብ ለማዳን በሚል የተወሰኑ ግሩፖች እንደሚጎዱ ግልጽ ነው።
በከተማዋ በርካታ ወጣቶች ለጫትና ለመሰል ሱሶች ተጋላጭ መሆናቸውን የሚያስረዱት ደግሞ የከተማዋ አስተዳደርና ጸጥታ ጉዳዮች መምሪያ ኃላፊ ዋና ኢንስፔክተር ሀሰን መሐመድ ናቸው።
አሁን አዋጁ ጋር ተያይዞ ከተማው ኮማንድ ፖስት ጫት ማዘዋወር፣ መሸጥ፣ ለመሰባሰብ ምቹ ሁኔታ የሚፈጥሩ ነገሮች ስለሆኑ ክልከላ ውስጥ እንዲካተቱ አድርጎ ተግባሩን ለህግ ማስከበር ግብረ ኃይሉ ሰጥቷል። የህግ ማስከበር ግብረ ኃይሉ በስፋት ተግባሩን እያከናወነ ነው የሚገኘው። እስካሁን ድረስ ባለው ሂደት ከ416 ጫት ቤት በላይ የማሸግ ስራዎች ተሰርተዋል። የመቃሚያ ቤቶች ማለት ነው። በጀበና ቡናዎች ጭምር የጫት መሸጫ ቦታዎችን ያካትታል። እነዚህ ቦታዎች ላይ የተለያዩ የጫት መቃም ተግባር እየተከናወነባቸው ስለነበረ እነዚህም ቤቶች የማሸግና በደንብ ማስከበር እርምጃ እንዲወሰድ የተደረገበት ሂደት አለ። ወደ ከተማውም የሚገቡ ጫቶች ከ1 ሚሊዮን ወደ 823,000 ብር አካባቢ የሚሆን እስካሁን ድረስ የማቃጠል ስራ ተሰርቷል።
ኢንስፔክተሩ መሰባሰቡ ለሌሎች አሳሳቢ ወንጀሎችን መንስኤ እንደሆነ ነው የሚናገሩት።
ጫት የመቃም ሁኔታ ብቻ ሳይሆን የተለያዩ እጾችንም እየተጠቀመ ያገኘንበት ሁኔታ ነው ያለው። ከ34 ኪሎ ግራም በላይ እጽ ይዘናል። በዚሁ በከተማችን ሆጤ ክፍለ ከተማ አካባቢ ላይ ማለት ነው። ከሁለት ሳምንት በፊት ስራውን ይህን ተግባር ከጀመር ነው ወደዚህ ማለት ነው።
ኮሮናን ከመከላከል ባሻገር ትውልድን የምታደግ ስራ መሰራት አለበት። ይህ ደግሞ በአብዛኛው የከተማ ነዋሪ በተደጋጋሚ ሲነሳ የነበረ ጥያቄ ነው ሲሉ ያብራራሉ።
ለረጅም ጊዜያት የከተማችን ማህበረሰብ በተለያየ አጋጣሚዎች በሚገኙ መድረኮች ላይ ጫት ከተማችን ውስጥ በመግባቱ ምክንያት ትውልድ እየተጎዳ ነው፣ ለተለያየ ነገር ተጋላጭ እየሆነ ነው። ስለዚህ ከተማ አስተዳደሩ ማስቆም አለበት የሚል ጠንከር ያለ አቋም ነበር። እዛ ጋር ተያይዞ ከተማ አስተዳደሩ የራሱን ደንብ መመሪያ ከአሁን በፊት ማውጣት ስለሚችል ክልከላ አድርጓል።
አገር አቀፉ የአስቸኳይ ጊዜ አዋጁ ቁጥር 10 ላይ ሺሻ ማስጨስንና ጫት ማስቃምን ትኩረት ሰጥቶ ይከለክላል። አሁን ሰዎች እያነሱ ያሉት ግን ከዚህ ማለፍ አልነበረባቸውም።
እነሱ አዋጁ ላይ ብቻ ተንጠልጥለው ስላሉ ነው ይህን ሀሳብ የሚያነሱት። በእርግጥ አብዛኛው የከተማችን ማህበረሰብ ይሄ ጉዳይ አይገልጸውም። የድርጊቱ ተጠቃሚ የሆኑ አካላቶች ናቸው በዚህ ላይ በስፋት የሚጽፉትም ጉዳዩንም የሚያነሱት ማለት ነው። ከአዋጁ ላይ ተነስቶ የከተማው ኮማንድ ፖስት ልዩ ልዩ ደንቦችን አካባቢያዊ የሆኑ ጉዳዮችን የማውጣት ስልጣን ተሰጥቶት፣ ስለዚህ በዛ ስልጣኑ ላይ መሰረት አድርጎ እነኛዎቹን መመሪያዎች ያወጣ ስለሆነ እነሱ አዋጁ ላይ ብቻ ያለውን በፌዴራል የሚኒስትሮች ምክር ቤት የወጣውን ብቻ አንስተው ነው ድረገጽ ላይ እየጻፉ ያለው። የአብዛኛውን ህዝብ ደግሞ መብት ማስጠበቅ የሚችል መመሪያ ወይም ደንብ ሆኖ እስከተገኘ ድረስ በዛ አግባብ ነው ከተማ አስተዳደሩ ተግባሩን እየፈጸመ ያለ።
እርምጃውን የሚቃወሙ አካላት ግን የፌዴራሉ አስቸኳይ ጊዜ አዋጅ ከተሞች እንደ አካባቢያቸው ተጨባጭ ሁኔታ ህጉን ሊያስተካክሉት ይችላል የሚል አረፍተ ነገር አልሰፈረበትም ሲሉ ይከራከራሉ።
ከፌዴራሉ የሚኒስትሮች ምክር ቤት ከወጣ አዋጅ ላይ ተነስቶ ክልሉ የራሱን ደንብ አውጥቶ ልኳል፣ በሰነድ ደረጃም ስላለን ማለት ነው። ስለዚህ ከክልሉ መነሻነት ደግሞ ከተማ አስተዳደሩ የራሱን ውሳኔዎችና ደንቦች አውጥቷል። የህግ መሰረት የለውም የሚሉ ተከራካሪዎች ካሉ በዝርዝር ያንዳንዱን አንቀጽ እያዩ መወያየትና መነጋገር የሚቻልበት አግባብ አለ።
በሌላ በኩል የዕለት ኑሯቸውን በጫት ሽያጭ የሚደጉሙ ቤተሰብ የሚያስተዳድሩ ግለሰቦችን ግምት ውስጥ ያስገባ እርምጃ አይደለም ሲሉ ውሳኔውን የሚተቹ አልጠፉም። የግብረ ኃይሉ ህዝብ ግንኙነት ግን በኮቪድ-19 የተጎዱት ጫት ነጋዴዎች ብቻ እንዳልሆኑ ይናገራሉ።
ኮቪድ ተጽዕኖ በእነዚህ ግለሰቦች ላይ ብቻ ሳይሆን ብዙ ተቋማትን ዘግተናል። በቀን በቀን ገቢ የሚተዳደሩ ሰዎችን እንገዳጥረናል እና በዚህ ምክንያት ብዙ ሰዎች ላይ ኢኮኖሚካል ጉዳት ደርሷል። ማህበራዊ ቀውስ እየመጣ ነው። እሱን ለማስተካከል ጥረት እያደረግን ነው።
አንድን ችግር ለመከላከል ሌላ የባሰ ችግር እንዳይከሰት ከተማ አስተዳደሩ ያስቀመጠው አቅጣጫ ይኖር ይሆን?
አንደኛው መፍትሄ ብለን ያስቀመጥናቸው እንቅስቃሴዎች ለጊዜው በተቻለ መጠን ራሳቸው ሰርቫይቭ እንዲያደርጉ ነው እየሞከርን ያለ ነው። የከፋ ከሄደ ምክትል ከንቲባ የሚመራ የሀብት አሰባሳቢ ኮሚቴ ተቋቁሞ እስካሁን 26.8 ሚሊዮን ብር በላይ በጥሬ ገንዘብ ብቻ ተሰብስበዋል። በአይነት የተሰበሰቡ አሉ። እነዚህ በኮቪድ ምክንያት ችግር ውስጥ ለገቡ የህብረተሰብ ክፍሎች የሚሰጥ ስለሆነ እዛ ላይ ታሳቢ እንዲደረጉ አስበን ያለ ነው።
ሰሞኑን በከተማ በኮቪድ-19 የተያዘ ሰው መገኘቱን ተከትሎ ግብረ ኃይሉ ባለ 5 ነጥብ ውሳኔዎችን ያሳለፈ ሲሆን ከእነዚህም በግልና በመንግስት ተቋማት ውስጥ አገልግሎት ሰጭም ሆነ ተቀባይ ያፍና የአፍንጫ መሸፈኛ ጭንብል መልበስ ግድ ነው። ጅቡቲን ጨምሮ ድንበር ተሻጋሪ አሽከርካሪዎች ወደ ከተማ ሲመጡ ለይቶ ማቆያ ውስጥ መግባት አለባቸው የሚሉት ይገኙበታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በናይል ሳትና እንዲሁም በአሃዱ ራዲዮ ኤፍኤም 94.3 በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉ አከበደ ከአቀናባሪያችን ንጉሱ ታምሬ ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር በዚሁ ሰናበታለሁ። ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። መልካም የረፍት ቀናት። በእኔ በኩል ሰላም፣ ደህና አደሩ።